ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
አሜሪካም ሆነ በሌላ በተለያየ ሀገር ያሉ ኢትዮጵያውያን ለወላጆቻቸው፣ ለአያቶቻቸው፣ ለወንድሞቻቸው፣ ለዘመዶቻቸው፣ ለዘመድ አዝማዶች ኢትዮጵያ ውስጥ መግዛት ይችላሉ።
የሰማናት ረዳት በሚል የሚጠራ የህክምና አገልግሎት ሰጪ ተቋም መስራች የሆነችውን ሲስተር አይናለም ፍቃድ ነው። ስለ አገልግሎቱ ቆየት ብለን ተፈትኑ እንጫወታለን። እኔና ሌሎች ጉዳዮች የተካተቱበትን የምሽቱን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅና ምስል ምህንድስናውን ይከውናል። አብራችሁን ቆዩ። ወደ ቀዳሚው ዝግጅት እንሻገር። ረዳት በውጭ ሀገር የሚኖሩ ኢትዮጵያውያን ሀገር ቤት ያሉ ዘመዶቻቸውን ጤናን በተመለከተ ለመደገፍ እንዲችሉ ያለም አገልግሎት ነው። የህክምና ባለሙያዎችን ቤት ለቤት አገልግሎት እንዲሰጡ ለማድረግ የሚያስችለው ረዳት ከእድሜና ከከባድ በሽታዎች በሚመነጭ ምክንያት ለመንቀሳቀስ ለማይችሉ የአልጋ ቁራኞች መልካም አማራጭ እንደሚሆንም ሰምተናል። ከመስራቿ ሲስተር አይናለም ፍቃዱ ጋር አጭር ቆይታ አድርገናል። በመቀጠል ይቀርባል። ለአመታት በዩናይትድ ስቴትስ በህክምናው ዘርፍ በነርስ ባለሙያነት ያገለገለችው ሲስተር አይን አዲስ ፍቃዱ ኢትዮጵያውያንን ጤና ነክ ግልጋሎት የሚያዘምን ሐሳብ ይዘው ብቅ ካሉ ትውልድ ኢትዮጵያውያን መካከል አንዷ ናት። የቅርብ ቤተሰብ አባላት የቅርብ ክትትልና እንክብካቤ በሚሻ የጤና እክል ምክንያት ሲቸገሩ ማየቷ ረዳት የሚለውን አገልግሎት ለመጀመር መነሻ እንደሆናት የምትገልጸው ሲስተር አይናለም አገልግሎቱ ከሀገር ቤት ርቀው የሚገኙ ሰዎች የቤተሰቦቻቸውን ጤና ለመከታተል ያለውን ፋይዳ እንዲህ ታስረዳለች።
ምንድነው የምናረገው? ሁለት አይነት ሰርቪስ አለ። አንደኛው ለማንኛውም ሰው፣ ለማንኛውም እድሜ ግሩፕ፣ ለማንኛውም ጾታ ኢትዮጵያ ውስጥ ክሊኒክ ቤዝ የሆነ ሰርቪስ አለን። ኢትዮጵያ ውስጥ እንደምታውቀው በባህላችን የተለመደ ነገር አይደለም። ሰው ተነስቶ ወደ ሐኪም ቤት ጀነራሊ አይሄድም ካላመመው ወይንም ደግሞ በጣም ክሪቲካል ኮንዲሽን ላይ ካልሆነ አንሄድም አዝ አ ካልቸር። እና እሱን ካልቸር ለመለወጥና ኢትዮጵያ ውስጥ ኢትዮጵያውያን ወደ ሐኪም ቤት በተወሰነ ጊዜ እየሄድን ራሳችን ቼክ ማድረግ አለብን የሚለውን ሐሳብ ይዘን የተለያየ አይነት ፓኬጆች አሉ። ከ$34 ጀምሮ እስከ $400 ድረስ የሚያወጡ ፓኬጆች አሉ። የሚፈልግ ሰው መርጦ እነዛን ፓኬጆች አሜሪካም ሆነ በሌላ በተለያየ ሀገር ያሉ ኢትዮጵያውያን ለወላጆቻቸው፣ ለአያቶቻቸው፣ ለወንድሞቻቸው፣ ለዘመዶቻቸው፣ ለዘመድ አዝማዶች ኢትዮጵያ ውስጥ መግዛት ይችላሉ። ዶሮና በግ የተለመደ ነው በአመት በዓል መግዛት። ሞር ኢምፖርታንትሊ ደግሞ የጤናን የመሰለ ነገር እንደ ስጦታ መስጠት በጣም የሚያስፈልግ ነገር ነው እና በዛ የተነሳ እነዚህ ፓኬጆች አዘጋጅተን ከኢትዮጵያ ውጭ ያሉ ኢትዮጵያውያን ለዘመዶቻችን፣ ለወንድም ለእህቶቻችን እንድንገዛ ኢንካሬጅ ለማድረግ ነው።
ረዳት ኢትዮጵያ ውስጥ በተገቢው ሁኔታ ያላደገውን በኢትዮጵያውያን ዘንድም እንደ መልካም ልምድ ሊያዝ የሚገባውን የቅድመ ምርመራን ባህል በማስፋፋት ረገድ የሚኖረውን ሚና ሲስተር አይናለም ታውሳለች።
ምሳሌ ሴቶቻችን 40 ዓመት ሲሞላን የጡት ኤግዛሚኔሽን ያስፈልገናል፣ ማሞግራፊ ያስፈልገናል እና በትንሹ ማኔጅመንት የሚቻልበትን ነገር ህይወታችንን ሊያጠፋ ሊወስድብን ይችላል። ስለዚህ that's one example mammography ያስፈልገናል ከ40 ዓመት በኋላ ወይንም ደግሞ ኮሎኖስኮፒ ለምሳሌ በትዊን ካርባ እስከ 50 ዓመት ባለው እድሜ ውስጥ ወንድም ሆነ ሴት ኮሎኖስኮፒ ያስፈልገናል። በዛው በኮሎኖስኮፒ የሚገኝ አንዳንድ ችግር ካለ በቀላሉ ማኔጅ ሊደረግ ይችላል፣ ህይወታችንን ማጥፋት የለበትም። እና በዛን ያን በተመለከተ እነዚህ ፓኬጆች አሉ። የሚፈልግ ሰው ለዘመድ አዝማድ ገዝቶ መጥቶ ኢትዮጵያ መላክ ይችላል። ሶ አንዱ እሱ ነው።
የህክምና ባለሙያዎች የቤት ለቤት አገልግሎት እንዲሰጡ ለማድረግ የሚያስችለው ረዳት ከእድሜና ከከባድ በሽታዎች በሚመነጭ ምክንያት ለመንቀሳቀስ ለማይችሉ የአልጋ ቁረኞች መልካም አማራጭ እንደሚሆንም ሲስተር አይናለም ትናገራለች።
ሌላኛው ደግሞ ኢትዮጵያ ውስጥ የሚኖሩ እና ከቤት ውስጥ መውጣት የማይችሉ ወንድም እህቶቻችን አሉ። እናት አባት፣ አያት በእድሜም ሆነ ያለ እድሜ ደግሞ አንዳንድ ሲቹዌሽን ኮንዲሽኖች አሉ። ከቤት ውስጥ ወጥተን ሐኪም ቤት መሄድ የማይችሉበት ሁኔታ አለ። አንዳንዴ ደግሞ አልጋም ላይ ተኝቶ መገላበጥ የማይችሉበት ሁኔታ አለ። ለእንደዛ አይነት በሽተኞቻችን ወይንም ዘመድ አዝማዶቻችን ደግሞ ፓኬጅ አለን እና ከኢትዮጵያ ውጭም ሆነ ኢትዮጵያ ውስጥ የሚኖር ሰው ይሄንን ፓኬጅ መግዛት ይችላል። እና እኛ ምንድን ነው የምናደርገው? ሐኪሞች አሉ፣ ነርሶች አሉ፣ ፊዚካል ቴራፒስት፣ አምቡላንስ አለን። We have a whole pack of services, resources አሉ። እና እነዛን ሪሶርሶች ይዘን በሽተኛ ቤት መሄድ እንችላለን እና ሕክምና መስጠት እንችላለን።
አገልግሎቱ በሕክምና ዘርፍ ለሚመረቁ ወጣት ባለሙያዎች ሊፈጥር የሚችለውን የሥራ ዕድል በተመለከተስ ምን እርባና ይኖረዋል ለሚለው ጥያቄ ሲስተር አይናለም ቀጥዮ መልሳለች።
ያው በኢትዮጵያ ውስጥ መሆኑ ይሄ ኦርጋናይዜሽን ኢትዮጵያ ውስጥ ሆኖ ኢትዮጵያን ሕዝብ ማገልገሉ ብቻ ሳይሆን ኢትዮጵያውያን ፕሮፌሽናሎች አሉ ከማንም የማያንሱ actually matter of fact brilliant የሆኑ ነርሶች አሉ፣ brilliant የሆኑ ሐኪሞች አሉ። የፕሮፌሽናል እና የኢንተለጀንስ ሾርቴጅ የለም ሀገራችን እና ይሄንን እኛ እናውቃለን እና ይሄ ኦርጋናይዜሽን መኖሩ it provides the opportunity the ኢትዮጵያውያን ፕሮፌሽናሎች እድሉን ይሰጣል። በሀገራችን ኢትዮጵያ ህዝብ ከኢትዮጵያ ወጥቶ መታከም የለበትም። ምክንያቱም ኢኳሊ ስኪል የሆኑ ሐኪሞች እና ፕሮፌሽናሎች አሉ እና እዛ እነሱ ነው እኛም ዊ አክቹሊ አኳየር ደ ሞስት ስኪል ፕሮፌሽናልስ ኤንድ ናት ኦንሊ ስኪል ፕሮፌሽናሎቹን ከተማሩበት ቦታ መውሰድ ሳይሆን የራሳችን ደግሞ ትሬኒንግ አለን የምንሰጠው። ህክምናውን ተምረዋል። ከዛ በላይ ግን እንዴት አይነት ፕሮቫይድ ሰርቪስ መስጠት እንዳለብን የሰርቪስ ትሬኒንግ አለን፣ ኤክሰለንስ ትሬኒንግ አለን እና እሱን ፕሮቫይድ አድርገን በደንብ ኳሊፋይድ የሆኑ ሐኪሞች፣ ነርሶች፣ ፊዚካል ቴራፒስቶች፣ ስፔሻሊስቶች ፍሎባረሚስቶች we have highly skilled professionals and we're very proud to support our own የራሳችንን ሰው ኦፖርቹኒቲ ሰጥተን ፕሮፌሽናል የኢምፕሎይመንት ኦፖርቹኒቲ ሰጥተን በራሳችን ሰዎች የራሳችንን ህብረተሰብ መከባከብ መቻል
ረዳት አገልግሎት ኢትዮጵያውያን ጊዜው ሳይረፍድ የጤና መፍትሄ ለማግኘት መልካም አማራጭ እንደሚሆን የምታምነው ሲስተር አይናለም በተለይ ሴቶች ለጤናቸው ትኩረት ሊሰጡ እንደሚገባ ትመክራለች።
ምንድን ነው ኢትዮጵያውያን ያው በጣም የምንዋደድ ሰዎች ነን። ለኢትዮጵያ ህዝብ ቤተሰብ ማለት is everything. That's the meaning for life lies in our relationship with our families. Let's take care of each other. እንንከባከብ ራሳችንን እና ይሄ ቀርሚ ነው የሚጀምረው። ታመን you know በአምቡላንስ መሄድ የለብንም። እርሊን ጀምር ሴቶቻችን በተለይ የቤተሰብ ምሰሶ ነን። ስለዚህ let's take care of ራሳችንን መንከባከብ አለብን። ማሞግራፊያችንን ቼክ እናድርግ፣ ኮሎኖስካፒያችንን እናድርግ። ስኳር በሽታ ይኖርብን አይኖርብን እንወቅ። ሐኪም ሄደን እኔ እና እኛ ከኖርን ልጆቻችንን እንንከባከባለን። እኛ ከኖርን አባት እናታችንን እንከባከባለን። እኛን ደግሞ ተመልክተው ልጆቻችን በምሳሌ ይማራሉ። ስለዚህ ራሳችንን እንንከባከብ፣ እንደ ኢትዮጵያውያንነታችን ራሳችንን እንንከባከብ።
በአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ጋቢና ቪኦኤ ከአሜሪካ ድምፅ የሚቀርብ ወጣቶች ላይ የሚያተኩር ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። በመቀጠል ደግሞ መስፍን አድራጌ በተለያዩ ምክንያቶች ከቤት ንብረታቸው ተፈናቅለው ሀርቡ ከተማ መጠለያ የሚገኙ ተፈናቃዮች ጋር በመሆን አዲስ ዓመት እንዴት እንደተከበረ ያስቃኝናል።
አቶ መሐመድ አወል ይባላሉ። ሀብትም ትዳርም ልጆችም ካፈሩበት ምዕራብ ወለጋ ቶሌ ቀበሌ በቅርቡ በተከሰከሰ ጥቃት ምክንያት ተፈናቅለው ወደ ደቡብ ወሎ ዞን ሃርቦ ከተማ ከመጡ ሁለት ወር እንዳለፋቸው ይናገራሉ። በጥቃቱ የስምንት ልጆቻቸውን እናትና አንድ ህፃን ልጃቸውን ጨምሮ 21 ቤተሰቦቻቸው እንደተገደሉባቸው እንዲሁም ንብረታቸው እንደወደመ ያስታውሳሉ።
ሰኔ 11 በተደረገው ጭፍጨፋ ምክንያት ነው ተፈናቅለው ወደዚህ ቦታ የመጣሁት። አጋጣሚ በሰዓቱ የስራ ቦታ እንደሄድኩኝ ቤት አልነበርኩም። እነሱ በሩን ከፍተው ነው በአውቶማቲክ የተጨፈጨፉት። እጄ እየለመነቻቸው አትግደሉ እባካችሁ እያለ እየለመነቻቸው ማለት አለባችሁ ብለው ጨፈጨፏቸው። አጋጣሚ ሁለት ልጆች ከዛ ውስጥ ወጡልኝ። ስምንት ልጆች ነበረ። ሚስቴና ልጄን ጨምሮ ዘመዶች፣ አጎት ልጄ፣ ሽማልጅ በአጠቃላይ 21 ቤተሰብ ነው ያለቀ። ከኔ በር ላይ ነው የተቀበሩት። አርሶ አደር ነኝ፣ ነጋዴ ነኝ፣ ወፍጮም አለኝ፣ ከብቶችም አለኝ። ቀንድ ከብት 25 ፍየልና በግ 36 የተወሰደብኝ። ቤት ሁለት ቤት ተቃጥሎብኛል። መተዳደሪያ በቃ ንግድ መጋዘኔ ሁሉ ተዘርፏል። ከዛ ወዲህ የተረፈውን እንኳ ተመልሼ ለማውጣት አልቻልኩም።
የ11 ዓመት ወንድ ልጃቸውን በጥይት ተመቶ በማስታመም ላይ እንደሆኑም ጠቅሰዋል።
ሪፈር ተጽፎልኝ በሕክምና ላይ ነው አሁንም ያለሁት። ወደዚህ መስተንግዶ ተጠርቼ እንጂ አንድ የ11 ዓመት ልጅ በሰባት ጥይት ተመቶብኝ እሱን እያስታመምኩ ነው የምገኘው።
በተመሳሳይ ከወላጆቹ ጋር ይኖርበት ከነበረው ምዕራብ ወለጋ አሶሳ መንደር እንደመጣ የሚናገረው የ10 ዓመቱ ታዳጊ ኡስማን አብዶም ጥቃቱን በመሸሽ ላይ ሳሉ አባቱን በሞት ማጣቱንና እሱም ላይ የአካል ጉዳት ደርሶበት ያገገመው በቅርቡ እንደሆነ ገልጸዋል። አንገቱና እጁ ላይ ጉዳት የደረሰበት ታዳጊ በወቅቱ ተጠፋፍተው ከነበሩት እናትና እህቶቹ ጋር ተገናኝቶ በሃርቦ መጠለያ ካምፕ ውስጥ እንደሚገኝ አጫውቶናል።
አባቴ ጋር ግን ልሄድ እንደገና በኋላ ተኩስ ሲጀመር ወደ ቤት ስንመጣ መንገድ ላይ ነው የመቱን። አባቴና ማጭን መተው እኔንም መተውኝ እና አባቴ ሞተው እኔ እንደገና መከላከያ አንስቶ አሳክሙኝ።
ስንት አመት ነው?
10
እንደ ትማር ነበረ?
3
ምን ይህን መታህ አንተ?
እጄንና አንገቴን። 4 እህት አለኝ ከኔ በላይ 3 ከኔ በታይ ደግሞ አንድ አለች።
አሁን ምንድን እንዲደረግልህ ትፈልጋለህ?
ምንም ነገር አልፈልግም። ሐኪም ቤትም ታክሜያለሁ።
ተፈናቃዮቹ ይኖሩበት በነበረው አካባቢ በዓልን በተለየ ስሜትና አንድነት ያከብሩ እንደነበር ያስታውሳሉ። የስምንት ልጆች እናትና ከምዕራብ ወለጋ ጊምቢ ወረዳ ቶሌ ቀበሌ የመጡት ወይዘሮ ጦይባ ሁሴን
በዓላችንን በስርዓት አድርገን ለሌለው አካፍለን ያለውም ያለው አይደለም እንዴ የሌለው ካለው ተካፍሎ አንድ ላይ ዘመድም ቤተሰብም ጎረቤትም ተጣጣርቶ እናከብራለን። ያንም እናከብረውም በምንድን እናከበርነው? ዘንድሮ በአዘን አከበርነው። ቅዳሜና ረቡን አሙስና አርቡን እንኳን አናውቅም።
አቶ መሐመድም ተመሳሳይ አስተያየት አላቸው።
ከእንቁጣጣሽ ጀምሮ ድግሱ ሁሉን ነገር አዘጋጅተን ዘመድ አዝማር ጠርተን ጓደኛ ሙስሊም ክርስቲያን ሳንል ኑ ብሉልን ጠጡልን ብለን ነበር የምንለምነው። ግብዣውን ማን ቀረበ የቤቱ ዞረን በጣም ነበር የምንደሰት። አሁን ግን ይኸው እንደዚህ እንደምንታወት እንደዚህ ሁነን አረ ለራሳችን ልጆቻችን አሁን በጣም እየተራቡ እየተቸገሩ ነው።
ተፈናቃዮችን እናስታውስ፣ አዲስ ዘመንን በአዲስ መንፈስ ያክብሩ ያለው አግማስ ኢትዮጵያ በጎ አድራጎት ድርጅት የተባለ አገር በቀል ተቋም ታዲያ ኢትዮ ካናዳ ኔትወርክ ለማህበራዊ ድጋፍ ወይም በምህጻረ ቃል ኤክናስ ከተባለ ግብረሰናይ ድርጅት ባገኘው ድጋፍ በሃርቦ መጠለያ ካምፕ የሚገኙ ከ5000 በላይ ተፈናቃዮችን ምሳ በመመገብ አዲሱን ዓመት እንዲያከብሩ አድርጓል። የአግማስ ኢትዮጵያ በጎ አድራጎት ድርጅት ስራ አስኪያጅ አብዶል ሰላም ሽፋው
በሃርቦ መጠለያ ጣቢያ ውስጥ እንደምናየው አዲስ ዓመትን አስመልክቶ አብሮ ከተፈናቃዮች ጋር ምሳ የመብላት ፕሮግራም ያካሄድን ያለ ነው። የእኛ ድርሻ የነበረው ምንድን ነው? ከመጀመሪያው ጀምሮ እነዚህን ተፈናቃዮች ዓለም ላይ ያለ ሁሉ እንዳያቸው ማድረግ ነበር የመጀመሪያውን። በዚህ መንገድ ደግሞ ኢክናሶችን አግኝተናል። ከካናዳ የመጡ በጎ አድራጎት ድርጅቶችን አገኘ ናቸው። ከዛ በኋላ ይህን ፕሮግራም ለእነሱ አቀረብንላቸው። ምሳ ብንጋብዝ ከሌሎች ከምንሰራቸው ስራዎች በተጨማሪ አዲስ ዓመትን ሰው በቁዘማ ሳይሆን አብሮ ቤቱ እንዳለ እንዲሰማውና አብሮ እንዲበላ አብሮ በዓሉን እንዳከብር የሚል ሀሳብ አቀረብን። እነሱ ፋይናንስን ቻሉ ብሩን ዶኔት አረጉልን ወደኛ እና ደግሞ ያው ይሄን ፕሮግራም አዘጋጅተን እነሱ በተገኙበት ይሄ ፕሮግራም የሚሳ ፕሮግራም ወይም የባል ዝግጅት እየተካሄደ ነው ማለት ነው።
ኢትዮጵያ ውስጥ በደረሱ መፈናቀሎች ሰብአዊ ጉዳቱን ለመቀነስ የተለያዩ ድጋፎች ማድረጋቸውን ያስታወሱትና ካናዳ ውስጥ በማዕድን ምህንድስና የሚያገለግሉት የኢክናስ ኢትዮጵያ ልዑክ አባል መቆያ ወንዲራድ በአለን ከተጎዱ የህብረተሰብ ክፍሎች ጋር ማክበር የተለየ ስሜት እንዳለው ገልጸዋል።
በ18 ወራት በሚሞላ ጊዜ እስከ 200 ሚሊዮን የኢትዮጵያ ብር እርዳታ ከአፋር ጀምሮ ደብረ ብርሃን በያለበት ስናከፋፍል ቆይተናል እና ይሄንንም ስራ እስከ ወልቃይት ድረስ ወልቃይት፣ ደብረ ብርሃን፣ ጎንደር፣ ባህር ዳር በያለበት ብዙ እርዳታ ለተፈናቃዮች አበርክተናል። ሜዲካል ለተጎዱ ወታደሮች በካናዳ ያለው ትውልደ ኢትዮጵያዊ አሁን ደግሞ በቅርብ ወለጋ ውስጥ በተደረገው የህዝብ ጭፍጨፋ በጣም በጣም ልባቸው ቆስሏል። በጣም አዝነዋል። ዛሬ መጣ ነው ለሁለት ፕሮግራም ነው። አንደኛው ህዝባችን ተስፋ እንዲኖረው እኛ ቤታችን ቁጭ ብለን አመት ባልን ብቻችን ብናከብር ምን ዋጋ አለው እና ሄደን ከህዝባችን ጋር አብረን እናክብር የሚል ነው። ዋናው ተስፋ ልንሰጣቸው ነው።
የኢክናስ ኢትዮጵያ ፕሬዚዳንት ዶክተር ቱታ አስፋ በበኩላቸው ከንፈር ከመምጠጥ ባለፈ ተፈናቃዮችን በተግባር መደገፍ እንደሚገባ ባስተላለፉት መልእክት ላይ አሳስበዋል።
ከማልቀስ ያለፈ ከንፈር ከመምጠጥ ያለፈ ከወገኖቻችን ጋር ይሄንን አመት ባል ከተረፉት ጋር አብረን እናሳልፋለን ብለን ነው የመጣ ነው። ሀዘናችሁ ሀዘናችን ሆኖ የልብ ስብራታችሁ የኛንም የልብ ስብራት ሆኖ ዛሬ ደግሞ እንደዚህ አይተናችኋልና በርግጥ ይሄ ቀን ለኛ የተበረግና የተወደደ ቀን ነው። ዛሬ ደግሞ እንድታዝኑ አልፈልግም። ምክንያቱም በህይወት የተረፋችሁ የሚቀጥል ስራ ስላለ ነው። በእናንተ የሚቀጥል ትውልድ ስላለ ነው። ስለዚህ ታናናሾቹን እየተመለከታችሁ እንድትበረቱ ተስፋ እንድታደርጉ እኛም ደግሞ ስንሄድ ወደ ካናዳ ህዝብ አለ፣ ተስፋ ያለው ህዝብ አለ፣ የሚሻገር ትውልድ አለ ብለን የተስፋን ነገር ነው ይዘን መሄድ የምንፈልገውና አታልቅሱ፣ በቃ አታልቅሱ። አሁን አልፏል። ያለፈው እንዳይደገም ግን ሁላችንም አብረን መቆም አለብን።
የእንኳን አደረሳችሁ የምሳ ግብዣ የተደረገላቸው ተፈናቃዮች ምስጋናቸውን ገልጸዋል።
አልሐምዱሊላህ፣ በጣም እናመሰግናለን። የእስከዛሬውን ግፍ ሊቆጥረን ነው መሰለኝ። ሲጀመር አልኳችሁ ስለ ቋንቋችን ትደብቀን ተፈናቃይ መሆናችን እንዳይታወቁ ነው የወጣ ነው። መውጣት አይደለም እዚህ ደግሞ አልሐምዱሊላህ የሚጠይቀን ክፍል ካገኘን ሰው አለን፣ ዘመድ አለን፣ ተቆርቋሪ አለን ብለን በጣም ነው ትልቅ ነገር የተሰማን።
በዚህ ቦታ ላይ የተደረገልን ግብዣ ባንበላም ባንጠጣም እኛ ሆዳችን የሞላ ነው። ልጄን ወስዶ አሳክመውልኛል በደሴ ሆስፒታል። ባለው አቅርቦት እየደገፉኝ ነው በሕክምና። በዚህ ምሳ ግብዣ ደግሞ በጣም ነው ደስ የሚለኝ። በጣም በጣም ነው የማመሰግነው።
በእለቱ ወላጆቻቸውን በሞት ላጡ ህጻናት የአንድ አመት ቋሚ ድጋፍ ለማድረግ መታቀዱን የአግማስ ኢትዮጵያ ስራ አስኪያጅ ይፋ አድርገዋል። ከምዕራብ ወለጋ ተፈናቅለው በደቡብ ወሎ፣ ሰሜን ሸዋና ደሴ አካባቢ ከተጠለሉ ተፈናቃዮች ውስጥ ከ1000 በላይ የሚሆኑ ህጻናት ወላጆቻቸውን በጥቃቱ አጥተዋል ነው ያሉት አቶ አብዱል ሰላም።
የሚታወቀው ከ36000 በላይ ህዝብ ነው በዚህ በሰኔ 11 እና ሰኔ 27 የወለጋ ጭፍጨፋ የተፈናቀለው። ስለዚህ ሰዎች በተመለከተ የመጀመሪያው ኦርፋን ሰፖርት ፕሮጀክት አለን። የቲሞችን የምንረዳበት ፕሮጀክት ነው። ወላጆቻቸውን ያጡ በዚሁ በግጭቱ ምክንያት እናት አባቶቻቸው የሞቱባቸው ህፃናትን የምንረዳበት ፕሮጀክት ነው። እሱ ከ1000 በላይ ልጆች አሉ። ከነዚህ ውስጥ 325 ለሚሆኑት ለአንድ አመት ሰፖርት አግኝተናል። 200 ከኢክናስ፣ 125 ደግሞ ሲያትል ኸይር ግሩፕ ከሚባል ሲያትል ዋሽንግተን አሜሪካ ከሚገኝ ድርጅት ለ125ቶች አግኝተናል። ለቀሪዎቹ ደግሞ አሁን ስራ እየሰራ ነው።
ታዳጊ ወጣቱ መር ከሶስተኛ ክፍል ያቋረጠውን ትምህርት መቀጠልና ለአንድ አመት ድጋፍ ከሚደረግላቸው ወላጆቻቸውን ካጡ ህጻናት አንዱ በመሆኑ ምስጋናውን የገለጸው እንዲህ ብሎ ነበር።
ዛሬ እናንተን ጨምሮ ሌሎች ወላጆቻቸው የሞቱባቸውን እናስተምራለን ብለዋል እና ቃል ገብተውላችኋል። ይህ ቃል ሲገባልህ ምን ተሰማ?
እስካሁን ለተደረጉት እገዛዎች አድናቆታቸውን የቸሩት አቶ አብዱል ሰላም ድጋፉ ተጠናክሮ እንዲቀጥል ጠይቀዋል።
እንግዲህ እነዚህ ወገኖች እንደሚታወቀው ራሳቸውን ችለው የሚኖሩ ባለሀብት የነበሩ ብዙ ነገር አገር ሰርተው ይኖሩ የነበሩ የራሳቸው በቂ ነገር የነበራቸው ናቸው። ጊዜ እንደዚህ አድርጓቸዋል። ስለዚህ ነገ እኛ ላይ ምን እንደሚመጣ እናቅ። ይህን ወቅት ማለፍ የምንችለው ወገን ከወገን ጋር በመተባበር አንዱ ሲደፋ ሌላው አቃፊ ሆኖ በማገዝ በማስጠጋት ይሄ ያብሮነት የመተጋገዝ መንፈስ አሁን ሊቀጥል ይገባል። ከዚህ በላይ በጣም ብዙ ድጋፍ ያስፈልጋል። ወገኖቻችን ጥይትና ገጀራ አምልጠው ነው የመጡት። በረሃብ እንደሞቱ መስቀል እንደለብንምና በዚህ ዘመን በረሃብ የሚሰው መኖርም ስለሌለበት በደንብ መተጋገዝ መተባበር ያብሮነት መንፈሳችን አለሁላችሁ ባይነታችንን ማጠንከር አለብን።
ከካናዳ የመጡት የኤክናስ ሉካን አባላት በውጭ የሚገኙ ኢትዮጵያውያንና የኢትዮጵያ ወዳጆችን በማስተባበር ድጋፉን አጠናክሮ ለመቀጠል እንደሚሰሩ አረጋግጠዋል።
በሚቀጥለው ደግሞ በደንብ ተጠናክረን አሁን ከዚህ ዘን ምን ሄደው መረጃ አለ እሱን ይዘን ደግሞ አብረን ለመስራት በሚችለውና በመድረክ በሚቻለው ሁሉ ጥረት እናደርጋለን። አብረናችሁም በሐሳብም በጸሎትም በዱአም በሁሉም ከእናንተ ጋር ነን። በርቱ፣ አይዟችሁ፣ ሰላም ሁኑ።
ግብረሰናይ ድርጅቶቹ በእለት ደራሽ ምግብ እርዳታ ወላጆቻቸውን በሞት ባጡ ህጻናት ድጋፍ በመጠለያ ጣቢያዎች ላይ የሚስተዋለውን የማረፊያ ቤት እጥረት ለመቅረፍና በመልሶ ግንባታ ስራ ላይ ጥረት እያደረጉ መሆኑ ታውቋል። በእለቱ የተገኙት የአርቦ ከተማ ከንቲባ ያሲን አመዴ በጎ አድራጊዎችና መንግስት ድጋፍ ከማድረጋቸው በፊት የከተማው ነዋሪ ለተፈናቃዮቹ ያሳየውን ወገንተኝነትና ሰብአዊነት አድንቀዋል።
ሰኔ 25 ቀን ከ2000 በላይ ተፈናቃይ መጥቶበት ለተከታታይ 13 ቀን የማንንም እጅ ሳንጠብቅ የሐርቡ ከተማ ህዝብ የመጡብንን እንግዶቻችንን ወንድሞቻችንን ደከመኝ ሰለቸኝ ሳይሉ የሚበሉትን አስተርፈው ለተፈናቃይ ወንድሞቻችን እንጀራ፣ ልብስ፣ የተለያየ የሚያስፈልጉ ማቴሪያሎችን በማምጣት ሲደግፉ የቆዩበት ሁኔታ አለ። አዲሱ አመት የመቻቻል፣ የመፈቃቀር፣ የመደጋገፍ እንዲሁም ደግሞ ለተፈናቃይ ወንድሞቻችን ወደ ቤታችን ተመልሰን እዛው ቤታችን የምንኖርበት ዘመን እንዲሆንላችሁ እመኛለሁኝ።
በቅርቡ ተከሰከሰ በተባለ ጥቃት ከምዕራብ ወለጋ ተፈናቅለው በደብረ ብርሃን፣ ሐርቡ፣ አርጎባ፣ ገራዶና ሌሎች መጠለያ ጣቢያዎች ከ36000 በላይ ተፈናቃዮች እንዳሉ ጥናቶች ያመለክታሉ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። አድማጮቻችን እንዲሁም ተመልካቾቻችን በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ የሚቀርብ ወጣቶች ላይ የሚያተኩር ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። በመቀጠል ደግሞ የፀሐይ ኃይልን የሚጠቀም አንድ የቴክኖሎጂ ውጤትን የሚያስተዋውቀንን ዘገባ እናቀርብላችኋለን።
ይህ በፀሐይ ኃይል የሚሰራ ፍሪጅ መጀመሪያ ላይ ገበሬዎች ምርታቸውን እንዲጠብቁ ለመርዳት ታስቦ የተዘጋጀ ነበር። ኋላ ላይ ግን የኮቪድ-19 ወረርሽኝ ትኩረታቸውን እንዲቀይሩ እንዳደረጋቸው የማቀዝቀዣው ፈጣሪና የድሮፕ አክሰስ ድርጅት ዋና ስራ አስፈጻሚ የሆነችው ኖራ ማጌሮ ትናገራለች።
So I have a bit of experience working in rural communities trying to provide clean energy solutions and I
በገጠር የሚገኙ ማህበረሰቦች ንጹህ የሆነ የኃይል አቅርቦት እንዲኖራቸው የማድረግ ትንሽ የሥራ ልምዱ ነበረኝ። ከዛ ለገበሬዎች የውሃ ፓምፖችን ማከፋፈል ጀመርኩ። በኋላ ላይ ገበሬዎቹ በፀሐይ ኃይል የሚሰሩ መፍትሄዎች እንዳቀርብላቸው መጠየቅ ሲጀምሩ እኔና ባለቤቴ ቁጭ አልንና በፀሐይ ኃይል የሚሰራ ወተትና የወተት ተዋጽኦ ሊቀመጥበት የሚችል ፍሪጅ ሰራን። ነገር ግን ሙሉ ለሙሉ ወደ ገበያ ከመግባታችን በፊት ኮቪድ-19 ወረርሽኝ ጀመረ። ያኔ ነው ይሄንን መፍትሄ ለክትባት ማጓጓዣ ሊሆን ይችላል ብለን ወሰንነው። እንደዚህ ነው ቫክሲ ቦክስ የተጀመረው።
የማቀዝቀዣ በሁለት የኬንያ አውራጃዎች አገልግሎት በመስጠት ላይ ይገኛል። ቦሱንጉና በማኩኒ አብዛኛውን ጊዜ የመሳሪያ ቁጥጥር የሚደረገው ናይጄሪያ በሚገኝ ግሪስች በተሰኘ የቀዝቃዛ መሳሪያዎች አቅራቢ ተቋም ሲሆን መሳሪያዎቹን በኢንተርኔት አማካኝነት ይቆጣጠራል። ይሁን እንጂ ይሄ ኖራ ማጌሮ የሰራችው ማቀዝቀዣ ከኤሌክትሪክ ገመድ ጋር ሳይገናኝ በፀሐይ ኃይል ብቻ የሚሰራ ሲሆን ፒጂ በተሰኘ ኩባንያ አማካኝነት የሚቀርብ ነው። ነርስ አንቶኒ ማታሊ በኦሱንጉ በሚገኝ ክሊኒክ የክትባት ክፍል ባልደረባ ናቸው።
ቫክሲ ቦክስ ፍሪጁ ከተገጠመ በኋላ የማህበረሰቡን የበሽታ መከላከል አቅም ማዳበር ችለናል። አንድ ተገልጋይ ሲመጣም ሌላ ቀን ተመለስ ብለን ወደ ቤቱ አንልከውም። አሁን ቀጠሮ ሳንይዝ በየቀኑ ክትባት መስጠት ይችላል። የምንሰጠው የሙቀት መጠን ልክ መሆኑን ማቀዝቀዣው ላይ ምልክት ስላለው ያንን እያየን በዚያ መሰረት መቆጣጠር እንችላለን።
የዚህ ማቀዝቀዣ ፈጣሪ ኖራ ማጌሮ በድጋሚ
ፍሪጁ በፀሐይ ኃይል የሚሰራ በመሆኑ ከከርሰ ምድር የወጣ ነዳጅ መጠንን ይቀንሳል። ስለዚህ አካባቢን እየጠበቀ ነው። ክትባቶች በቀዝቃዛ ሁኔታ እንዲቀመጡ እንዲሁም በሕክምናው ዘርፍ ውስጥ የታዳሽ ኃይሎች ቴክኖሎጂ ተጠቃሚነት መኖሩን አረጋግጧል።
የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገብረየስ የክትባት ተደራሽነት ጋር አያይዘው ባደረጉት ንግግር በቀላሉ ለመድረስ አስቸጋሪ የሆኑ የህብረተሰብ ክፍሎችን ለማዳረስ ከፍተኛ ጥረት ሊደረግ እንደሚያስፈልግ ተናግረዋል።
Vaccines have saved millions of lives and it's important for
ክትባቶች የሚሊዮኖችን ህይወት መታደግ ይችላሉ። ስለዚህም የዓለምን የበሽታ መከላከል አቅም 70% ለማዳረስ መንግስታት በተለይም ያልተከተቡ ዜጎችን በመፈለግ ለአደጋ ተጋላጭ የሆኑ ማህበረሰቦችን በማገዙ ላይ ማተኮር አለባቸው።
ኖራ ማጌሮ ታዲያ ይህንን ጥሪ ተቀበላለች።
Looking at the future, we want to onboard as many more investors to come in and work with us.
እየጨመረ የመጣውን ፍላጎት ቁጥር ለማዳረስና ምርታችንን ለመጨመር እናም የራሳችንን ማምረቻ ለመገንባት መዋለ ንዋያቸውን የሚያፈሱ ባለሀብቶችን እንሻለን። ከዚህ በተጨማሪም በዓለም የጤና ድርጅት የቅድመ ማረጋገጫ ፈቃድም ያስፈልገናል። ይህን ማድረጉ በማንኛውም ሁኔታ በመላው አህጉሪቱ ፍሪጁን ለመሸጥ ያግዘናል።
እድንና መሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ የሚቀርብ ልዩ የወጣቶች መርሃ ግብር ነው። አድማጮቻችን፣ በዚህ መርሃ ግብር ላይ አስተያየት መስጠት ከፈለጋችሁ፣ በማናቸውም ሁኔታዎች መሳተፍ ከፈለጋችሁ የማህበራዊ መገናኛ ገጾቻችን ልትጎበኙና በውስጥ መስመር ስልካችሁን ወይም አስተያየታችሁን ልታደርሱን እንጋብዛለን። አሁን አጭር የሙዚቃ አፍታ ወስደን እንመለስ። ጣቢያው የአሜሪካ ድምፅ ተከታተሉ ተቆያችሁ ደግሞ ጋቢና ቪኦኤ አብራችሁ ስላመሻችሁ በእጅጉ እናመሰግናለን። ለመስተንግዶ ሀብታሙ ስዩም፣ በድምፅና በምስል ቅንብሩ ኤልያስ አስማረ፣ ፍረናቸው አምሽራል ነገሰ ይበለን። Thank you.